ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው። ከዛ አዲስ አበባ ነው። ዋናው ምክንያት ምንድን ነው? ይህ ጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ።
ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ሕይወት የቀጠፈው ኤችአይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። ከዚህ ጋር የተያያዘውን መሰናዶ በምሽቱ እናስደምጣችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ሕይወት የቀጠፈው ኤችአይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ሌሎችም ምክንያቶች ለስርጭቱ መጨመር ምክንያት እየሆኑ መምጣታቸውን የጤና ሚኒስቴር አመላክቷል። በዚህ ዙሪያ ስመኝሽ የቆየ ያጠናቀረችው ዘገባ በመቀጠል ይቀርባል።
ባለፉት አመታት ኤችአይቪ ኤድስ በዓለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3.5 ከመቶ በላይ ሆኖ መቀጠሉን በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ።
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው። ከዛ አዲስ አበባ ነው። ዋናው ምክንያት ምንድን ነው? ይህ ጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበርና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የሀገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽ ኢኮኖሚክ ዲፍረንሶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስኪ ብሄሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል።
ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ8000 ሲበልጥ በአመት 11000 ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ።
በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ አጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን ያየ ነው እንጂ አልጨመረም። ነገር ግን ከአዳልቶች ጋር ኮምፔር አድርገን በምናይበት ጊዜ 15-29 ዓመት መካከል ያሉ ወጣቶች ትልቅ ኮንትሪቢሽን አላቸው። በዚህ አዲስ የመያዝ ምጣኔ ውስጥ
ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል።
ኤችአይቪ ጋር ሰው ኖርማሊ መኖር እንደሚችል፣ ኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነጻ የሆነ ጀኔሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀኔሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ፣ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ፣ ሰዎች ትሮማታይዝ ዶሮ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው።
ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ተስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸው ነው አቶ ፈቃደም ያስረዱት።
ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሰሶች አሉ። ያንንም በማየት በጣም ታዳጊና ፒውር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ይዝልንትን ስለሚሆናቸው ይሄ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ እና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ስጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ።
የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71% ከፍ ያለ መሆኑን አስታውቋል። በተለይ በመስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳይ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ።
ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤችአይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው።
ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል።
ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊና ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ወጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሀይ ሪስክ አዶለሰንት ገርልስ እንደ ያንግ ሚመኖች ላይ እየሰራ እንገኛለን ማለት ነው።
ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሽ አለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ።
So definitely violence of any kind, rape, intimate partner violence,
አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤችአይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል። ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል።
በኢትዮጵያም በትግራይ በአማራ በኦሮሚያና በሌሎች አካባቢዎች ግጭቶች አስከተሏቸው ጾታዊ ጥቃቶች የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ።
በየወሩ መጥቶ የሚወስዱትን ለየሶስት ወር መዳረታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመዳረቶች መጎዳት እና ኢቨን እዛ የሚሰሩ የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝ ላይ ለስስምን ተሰርቶ ሪስቶሬቲቭ የሆነ ሜጀርመንቶች ተወስዶ በአግባቡ ለመመለስ ችለናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋር ድርጅቶች ቤዝ ላይን ሆነ አጠምተን በዛ አግባብ የቴስቲንግን ጀንደር ቤዝድ ቫይለንሶችን ማኔጅ የማድረግ ከዛም ደግሞ የትሪትመንት እንደ ኬራዎች በየአግባቡ ስለሰራን በተቻለ መጠን ካሉ ጤና ፕሮግራሞች ኤች አይቪን ሪስቶር እና ሪዚዩም ለማድረግ ተችሏል።
እስካሁን በተሰሩ ኤች አይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤች አይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤች አይቪ ኤድስ ርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል አወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤች አይቪ እንዳይዝ የሚሰጥ ክትባት ወይም ኤች አይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ።
ሳይለንት ኪለር ነው ኤች አይቪ። ምክንያቱም ሰው እንደተያዘ ስለማይታመም፣ መቼ እንደተያዘ ስለማያውቅ እና ከማን እንደተያዘም ስለማያውቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም፣ አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ እወዳለሁ።
በጤና ጥበቃ መረጃ መሰረት በአሁኑ ወቅት ኢትዮጵያ ውስጥ ከ610,000 በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ500,000 በላይ የሚሆኑት ደግሞ የጸረ ኤች አይቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ፍራውል አህመድ በዩናይትድ ስቴትስ ሚዙሪ ግዛት ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደሪያ ክፍል ውስጥ የጀመረው የቡና ንግድ አድጎ ሞይ ኮፊ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። ወጣቱን ትውልድ ኢትዮጵያዊ ከሰሞኑ በእኛ ስቱዲዮ በነበረው ቆይታ ውስጥ አንዳንድ ሀሳቦች እንዲያጋራን አድርገናል። አስቀድሞ ስለ አስተዳደጉ ይነግረናል።
ተወልጄ ያደግኩት ኢትዮጵያ ነው። የተወለድኩት ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል ነው። ከዛም በኋላ እዚህ 14 ዓመቴ ነው እዚህ የመጣሁት። 14 ዓመቴ እዚህ 2017 እዚህ መጥቼ በቃ ሀይ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ 3 ዓመት ጨርሼ 1 ዓመት ነው የሚቀረኝ።
የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው?
አዎ፣ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው። በጣም ላራ ኦፖርቹኒቲ ስላገኘው እዛ መሄድ አልፈለግኩም ሌላ ቦታ። እዛ ነው እየተማርኩ ያለሁት።
ለትምህርት በመጣህበት ዩኒቨርሲቲ ውስጥ አዲስ የንግድ ሀሳብ ጀምረህ የተማሪዎችን የመምህራንን በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይንም ዶርም ውስጥ የጀመርከው የቡና ንግድ ነው። ስላጀማመሩ ንገረኝ እስቲ፣ እንዴት ሐሳቡ መጣልህ?
ያ ቢዝነስ እኔ በቃ አገር ኢትዮጵያም ያለው ፋሚሊዎች በጣም ሁሌም ቢዝነስ ነበር እንትን ያለ እየሰሩ የነበሩት 10 ዓመቴ ራሱ የነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ፣ ኢቤይ ላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን። ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ፣ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ለቡናው በደንብ ስለማይከፈሉ ነው። ስለዛ እኔ ይህንን እንትን ማድረግ አለ ሶሉሽን ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ ጀመርኩኝ።
በምትማርበት ትምህርት ቤት ውስጥ ይህን ነገር ስትጀምር የነበረው ምላሽ ምንድን ነው? በትምህርት ቤቱ አስተዳደር፣ በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ?
አዎ፣ እንትኑ ሪስፖንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ስጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን? እውነትም ነው፣ ትንሽ ነገር ነው ስጀምር። ሁሌም ከትንሽ ነው የምጀምረው፣ ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩም ውስጥ ነው እና ፓሊሲ አለ ሁሉ አብዛኛው ዩኒቨርሲቲ ቢዝነስ ዶርም ሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግ ዶርም ሩም ውስጥ ፋይንድ አውት ሲያደርጉ ትንሽ እንትን በቃላ እንዳቆም ምናምን ፈልጎ ነበር። ግን እኔ ነገርኳቸው ዴር ኢዝ ኖ ዌይ ዳት አይ ኩድ ስታፕ። በጣም አንድ አመት ሁሉ እየለፋው ስለሆነ ዩ ኬክ ሚ አውት ዩ ነው ትምህርት ነው የማቆመው እንጂ ከአሁን በኋላ እንዲህ ለፍቼ እኔ ይህንን አላቆመም ስላቸው፣ በቃ ችግር የለውም እሺ፣ ስራና ትራንዛክሽን ብቻ አታርግ። ቡና እንትን ምናምን እያደረክ ለሌላ ሰው በፖስት ኦፊስ ምን ልክ ሆነ ችግር የለውም ብሎ እሺ አሉኝ። ያን ነው አንድ ማይ ፌቨሪት ሩል ኦፍ ፎር ቢዝነስ አንትርፕርነርሺፕ ኢዝ never ask for permission, always apologize. So
ፍቃድ አጠይቅ ነገር ግን ከሆነ በኋላ ይቅርታ ጠይቅ
ይቅርታ መጠየቅ ይሻላል። እና ለዛ ብዬ በቃ ሁሉንም ነገር እንደዛ ነው እኔ እንትን እያልኩ ያለሁት። በአብዛኛው እኔ የተማርኩት ብዙ እንትን ሩል ያሉት ማለት ነው you could break it yeah
ህጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይንም መጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንደያዝክ ሰምቻለሁ። ምን ላይ ደረስክ? እስቲ ስላለህበት ደረጃና ሁኔታዎች ንገረን።
የስ የጀመርኩት እኔ አይዲያውን ሲኖረኝ አገር ቤት ደውዬ ቡና ልልኩልኝ ትችላላችሁ አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰመር። እሷ ስመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣቸው። ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው በቃ። ለዛ ብዙ ማምጣት አልፈለግኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትን ስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን፣ ከዛን አይ ሃድ ቱ ፋይንድ በር ወይ ሌላ ቡና ማመጥበት መንገድ እንትን አልኩኝና ቀስ በቀስ ከዛ እንትን 100 ፓውንድ ወይ ከዛን ደግሞ ፓሌት ማምጣት ጀመርን።
እየጨመረ መጣ የምታመጣው መጠን ማለት ነው።
አዎ፣ እየጨመረ መጣን። አሁን ባለፈው ወደ 3 ወር በፊት ምናምን ኮንቴነር እዚህ ያስገባን እና አሁን የምናደርገው ለሰው ትንሽ ስሞል ባግ እንሸጣለን ቀጥታ ወደ ከስተመርስ። ደሞ ለእንተንም እንሸጣለን ማለት ነው ለሮስት አርግቶ ለሚሸጡት አሪፍ ኢትዮጵያን ቡና የሚፈልጉት ለነሱም እንሸጣለን።
በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንደተገባ አድርጓል። የመጪ ዘመን ህልምህ ምንድነው? አሁን የጀመርከው ለምን ማድረስ ነው የምትፈልገው?
ማረግ የምፈልገው the main goal is ፋርመሮቹ ኢትዮጵያ ፋርመሮቹ
ኢትዮጵያ አርሶአደሮቹ ገበሬዎቹ
አው እንዳልቸገሩ ነው። ፈጣሪ መስገን እዚ እኔ አሜሪካን ያለሁት አላ ምንም እንደሆነ መኖር ይችላል ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ኢነፍ ማኒ ፋሚሊያቸውን ለማሳደር ብር ያገኙ ስላልሆነ እሱን ነው እኔ በደንብ ማረግ መፈልገው። ስለዚህ አሁን በአምስት በሚመጣው 5 አመት ወይ 10 አመት እኔ ማረግ መፈልገው እንዳለ በቃ አሁን እንዲ ከዚህ የሄዱ ኤክስፖርት የሚያርጉትን በፋርመሮቹ በደንብ ማይከፍሉ ካምፓኒ ትላል ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጦ ማለት ነው ለሰሩት በደንብ እንዲከፈላቸው እንደዛ ነው እኔ ማድረግ ፈልገው እንዳልቸገሩ ማለት ነው።
መልካም በስተመጨረሻ በርካታ ወጣቶች እንቅላታቸው ውስጥ የተለያየ የንግድ ሐሳብ የፈጠረ ሐሳብ አላቸው ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ ስጋቱ ይዛቸዋል። ለነሱ የምትመክረው ምክር ምንድነው?
መጀመር እስ በደንብ የሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው። ዝም ብለህ አንዴ ከጀመርክ ቀስ በቀስ ይያልክ አንተ ሳታውቅ ትልቅ ቦታ ልትደርስ ትችላለህ። ግን መጀመሩ ነው በደንብ የሚከብደው ለአብዛኛው ሰው። እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት ያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር። ግን እሱ ኦንላይን ቡና እንዲሸጥ አረገን። ከዛ እሱ ደግሞ ወደ ኮንቴይነር ምናምን ለሌላ ሮስተሮች እንድንሸጥ አረገን። ስለዛ ማወቅ የለብህም ፕላን አይኖር ችግር የለውም። አንዳንድ ሰው በቃ ፕላን እንደ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት ለዛ ነው የሚጠብቁት። እሱ እንደውም ቶሎ ብለ እንዳታደርግ ሊያደርግ ይችላል ፕላን መኖር ማለት ነው። ሶ ፕላን ካልኖረ አሪፍ ነው ጀስ ጀምር እና ሳታውቅ ትልቅ ቦታ ልደርስ ትችላለህ።
ስለዚህ ካለ ስጋት ነገሮችን መጀመር የሆኑ ነገሮችን ለማድረግ ወደ ኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባችሁ ነው የምትለኝ?
አዎ አዎ ኢትስ ኦኬ መፍራቱ ችግር የለውም ግን ስቲል ዱ ኢት ያ እቺ።
በጣም አመሰግናለሁ ፍራውል አህመድ ለነበረን ቆይታ። ከሴንት ሉዊስ ከተማ እዚ ዋሽንግተን ዲሲ ከተማ በመጣህበት ጊዜን ያገኘው ላጋራህን ሐሳብ ለሁሉ ነገር አመስጋኝ ነኝ።
በጣም አመሰግናለሁ ለኦፖርቹኒቲ እና ያ ታንክ ዩ አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ሶስተኛው የሀጫሉ ሁንዴሳ ሽልማት ቅዳሜ ምሽት በአዲስ አበባ ከተማ ተካሂደዋል። ለታዋቂው ድምፃዊ ሀጫሉ ሁንዴሳ መታሰቢያ እንደሆነና የአፋን ኦሮሞ ስነ ጥበብን የማሳደግ ዓላማ እንዳለው የተገለጸውን ሽልማት ገልሞ ዳዊት እንደሚከተለው ቃኝቶታል።
በ2012 ዓ.ም ተመረጠ ሰኔ 2 ቀን ምሽት ለተገደለው ድምጻዊ ሀጫሉ ሁንዴሳ መታሰቢያነት ተጀመረው የሀጫሉ ሁንዴሳ ሽልማት ዘንድሮም ለሶስተኛ ጊዜ በአዲስ አበባ ስካይላይት ሆቴል ተካሂዷል። በእለቱ የአርቲስት ሀጫሉ ሁንዴሳ ፋውንዴሽን ለወራት በአፋን ሮሞ የሙዚቃ ስራዎች ሲያወዳድራቸው ከቆዩ ጨዎች በዳኞችና በአድማጮች አብላጫ ድምጽ አግኝተዋል የተባሉ ተወዳዳሪዎችን ተሸላሚ አድርጓል። የሽልማት አሰጣጥ መርሃ ግብሩ ቅዳሜ ማምሻው ሲጀመር የድምጻዊ ሀጫሉ ሁንዴሳ ባለቤትና የፋውንዴሽኑ ስራ አስኪያጅ ወይዘሮ ፋንቱ ደምሴ አሁንም በባለቤቴ ግድያ እውነተኛ ፍትህ ይሰጠኝ ሲሉ ጠይቀዋል።
ሁንዲ ኢንመታ ጉዩመ ኤገታ
ሁሉም ቀኑን ጠብቆ በጊዜው ይሆናል። አሁን አፉን ያዘው አንድ ቀን እውነቱን በይፋ ይናገር ይሆናል። ሀጩ ባንተ ግድያ ለኔ ማንም ንጹህ አይደለም። ይሄን ባለፈውም ተናግሬያለሁ አሁንም እውነቱ እስኪወጣ እናገራለሁ። መንግስትም ሆነ ከመንግስት ውጭ ያላችሁ አካላት የሀጫሉን ገዳይና አስገዳይ ለይታችሁ ለፍርድ አቅርቡ እውነቱንም አውጡልን።
ይህ ድምጻዊ ሀጫሉ ህይወት ያለፈው የአፋን ሮሞ ሙዚቃ እንዲሻሻል እየጣረ በነበረበት ወቅት ነው ያሉት ባለቤቱ ወይዘሮ ፋንቱ ከልፈቱ በኋላ በስሙ የተቋቋመው ፋውንዴሽን ለአፋን ሮሞ ሙዚቃ እድገት የሚጠሩና የሚሰሩ አካላትን ማበረታታቱን ይቀጥላል ብለዋል። የያጫሉ እንደሳ ፋውንዴሽን በ11 የተለያዩ መስኮች የተወዳደሩትና በየዘመናቸው የአፋን ሮሞ ሙዚቃ አውላለበት ደረጃ እንዲደርስ አስተዋጽኦ አድርገዋል ያላቸውን አካተው 14 የሙዚቃ ሰዎችን ሸልመዋል። ድምጻዊ ትልፈነሽ ቀኖ የዘመን ሽልማት ስታሸንፍ በክብር ዘበኛ ኦርኬስትራ ድምጻዊ እና የግጥም ድራሲ የነበረው ገመቹ ይታና እንዲሁም ለብዙ አመት በስደት የቆየው ድምጻዊ ሱቴ ባረንቶ ተሸላሚ ሆነዋል። በርካታ ፉክክርን አልፎ ያመቱን የሙዚቃ አልበም ያሸነፈው በአፋን ሮሞ የሂፕሆፕና የአርንድቢ ዘፈኖች ቅና ያገኘ የመጣው ሱራታ ከለ ወይም ሱራቲ ቦሬ በተሰኘው የሙዚቃ አልበሙ አሸንፈዋል።
ገመቹ ጉዳነት ተደጋማ
ትልቅ ደስታ ነው የተሰማኝ። የአልበም ስራ በጣም አድካሚ ነው። በዚያ ጥረት ውስጥ አልፈህ ለዚህ አይነት ሽልማት ስትበቃ በጣም ልዩ ደስታ ነው የሚሰጥህ። ከጎኔ የቆሙትን ሁሉንም ማመስገን እፈልጋለሁ። አመሰግናለሁ።
በዚህ ውድድር አርቲስት አደለ ገመቹ ሰኝ ለንጫ በሚለው ነጠላ ዜማ ያመቱ ምርጥ የባይል ዘፈን ሲያሸንፍ ከሳምንታት በፊት ጋፊኮ የተሰኘ ሙሉ አልበሙን ለአድማጭ ያደረሰው ወጣቱ ድምጻዊ ጉቶ አበራ በዘመናዊ ምርጥ ዘፈን ዘርፍ ሽልማቱን ወስዷል። አርቲስት ገላና ጋሮምሳ በአመቱ ምርጥ አርቲስት ዘርፍ፣ ዮሳንጌተውን ደግሞ በባለ ጊዜ ነጠላ ዜማው የአመቱን ምርጥ ዘፈን ዘርፍን አሸንፈዋል። ለበርካታ የአፋን ሮሞ ሙዚቀኞች የሙዚቃ ቅንብርን የሰራው አንተነህ ተፈራ አቡዝ የምርጥ አቀናባሪ ሽልማትን አሸንፈዋል።
ይሄ አዋርድ ብቻ አይደለም፣ ስለ ጥበብ ስለ እውነት የተከፈለ ቃል ኪዳን ነው እና ይህ ቃል ኪዳን ልክ እንደ አጫሉ ሁንዴሳ እንደ ጀግናው አርትን ወደፊት በትጋት ለመስራት ቃል ኪዳን ተቀብያለሁ። አመሰግናለሁ።
በአመቱ ምርጥ ዲሬክተር ዘርፍ አመንሲ ሳይፋ፣ በኬሮግራፊ ዘርፍ ደግሞ ቱሉ ይርኮ ሲያሸንፍ፣ ሰለሳም ቤድል የዘፈነው ምልኪ ጀማልም በምርጥ አዲስ ዘፋኝ ዘርፍ አሸንፎ ሙሉውን የዘንድሮን ሽልማት ተቀብለዋል። የአጫሉ ሁንዴሳ ሽልማት ኮሚቴ አባል የሆነው ለሊሳ ኢድሪስ አደም ውድድሩ በየአመቱ እየተሻሻለ እንዲቀጥል ተገቢ ስራ እንደሚሰራም በመርሃ ግብሩ ላይ አመልክተዋል። ከታዋቂው ድምጻዊ አጫሉ ግድያ ጋር በተገናኘ የተያዙ 3 ተጠርጣሪዎች እንደ ወንጀል ተሳትፏቸው ከዕድሜ ልክ እስከ 6 ወራት ቀላል እስራት የቅጣት ውሳኔ እንደተላለፈባቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሙና አመሰግናለሁ። በመቀጠል ደግሞ በኬንያ ትምህርት ቤት ውስጥ ለሙከራ ስለዋለው የሴቶች የጽዳት ማሽን ነግራችኋለን።
ብዙ ጊዜ በኬንያ ከደሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። የዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ነጻ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምረዋል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ወደ ማሽን ሲገባ ማሽኑ በምላሹ የንጽህና መስጫ ጥቅል ያድላል። አልፒን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት።
ለእያንዳንዷ ተማሪ ለአንድ ወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቅጠሎች ተመድበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል።
የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅሎች አለመኖር ምክንያት ከደሃ ቤተሰቦች የመጡ ልጃገረዶች ከአመቱ የትምህርት ቀናት 20% የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ጥቅሎች የሚይዝ ሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች ሙኒራ ታሂር። አሬ የተባለው ማሽን ፈጣሪ ናት።
በተለይ እኛ ባለንበት የወር አበባ ጤና አስተዳደር ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ ይህ ተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል።
ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማደያው ማሽን ካርድ ደርሷቸዋል ካሏቸው 1200 ሴቶች መካከል አንዷ ኩዊንተር አሴኖ ናት።
ትምህርት ቤት ውስጥ እንድንቆይ ያግዘናል። በትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም።
በ2017 የአውሮፓውያኑ ዓመት የወጣው የኬንያ ሕግ መሰረት ለአቅመ ሔዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቆ ሆኖ ቀጥለዋል። አቅማቸው በማይችል ተማሪዎች ላይም ጫና አሳድረዋል። ሜሪ ሎኒያ፣ አብራችን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።